ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ያዝናቸው እናስተዋውቃችሁ።
የነጻ የህግ ድጋፍ አገልግሎትን ለመስጠት በማሰብ የተቋቋመ ነው። አቅም ለሌላቸው ለማህበረሰብ ክፍሎች በየትኛውም የህግ ጉዳይ ያላቸው ተቀበላቸው አጽፎ ይመጡ ነበር። አቅም እንደሌላቸው ጠበቃ መቅጠር አይችሉም። እንደምታውቁት የሀገር ፍትህ በጣም ውድ ነው።
የሰማችሁት የህግ ባለሙያውን አቶ አማኑኤል ድባቤን ነው። በምሽቱ ማህበረሰባቸውን በማገዝ ላይ ስለሚገኙ ወጣት የህግ ባለሙያዎችን ቅስቀሳ የሚመለከት ዘገባ አብይርሳችን ይሆናል። ሌሎች አፍሪካ ነክ ጥንቅሮችም አሉን። ኤደን ገረመው የምሽቱ መሰናዶ በመምራት፣ ብርሃን ኃይሉ ደግሞ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የዲጂታል እንዲሁም የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ሚዛን የወጣት ህግ ባለሙያዎች ማዕከል ከ9 አመታት በፊት ከዲላ ዩኒቨርሲቲ ተመረቀው በወጡ በጎ ፈቃደኛ የህግ ምሩቃን የተመሰረተ ማዕከል ነው። የማዕከሉ የህግ ባለሙያዎች በማዕከላዊ ኢትዮጵያ፣ በሲዳማና በደቡብ ኢትዮጵያ ክልሎች የወንጀልና ፍትሐብሔርን ህግ ጨምሮ በማናቸውም የህግ ጉዳዮች ላይ በነጻ የማማከርና ጥብቅና የመቆም አገልግሎት ይሰጣሉ። ከዚህ በተጨማሪም ለየት ባለመልኩ በሐዋሳ ከተማ ለማህበረሰብ ጠንቅ የሚሆኑ ሁለት አካባቢ ጥበቃ ጉዳዮች ላይም ለህዝብ ጥቅም በመሟገት ለውጥ ማምጣታቸውን የማዕከሉ ጊዜያዊ ዋና ስራ አስፈጻሚ አቶ አማኑኤል ድባቤ ለአሜሪካ ድምጽ ገልጸዋል። እሳቸውና እንዲሁም ደግሞ ከማዕከሉ የህግ አገልግሎት ተጠቃሚ የሆኑ አንዲት እናትና አነጋግሬ ያሰናዳው ዘገባ ቀዳሚ ነው።
በ2007 ዓመተ ምህረት በ10 ዲላ ዩኒቨርሲቲ የህግ ምሩቃን የነጻ የህግ አገልግሎት መስጠት የጀመረው ሚዛን ወጣት የህግ ባለሙያዎች ማዕከል በሲዳማ፣ ማዕከላዊ ኢትዮጵያና በደቡብ ኢትዮጵያ ክልሎች የነጻ የህግ ማማከር አገልግሎትና ጥብቅና የመቆም ስራዎችን ይሰራል። የህግ ባለሙያው አቶ አማኑኤል ድባቤ ከቀደሙት መስራቾች መካከል አንዱ ሲሆኑ እንዲሁም በአሁን ሰዓት ማህበሩን በጊዜያዊ ዋና ስራ አስፈጻሚነት በማገልገል ላይ ይገኛሉ።
እና ማዕከሉ በዋነኛነት በዛ ጊዜ በሚቋቋምበት ጊዜ የነጻ የህግ ድጋፍ አገልግሎትን ለመስጠት በማሰብ የተቋቋመ ነው። አቅም ለሌላቸው ለማህበረሰብ ክፍሎች በየትኛውም የህግ ጉዳይ ያላቸው ተቀበላቸው አጽፎ ይመጡ ነበር። አቅም እንደሌላቸው ጠበቃ መቅጠር አይችሉም። እንደምታውቁት የሀገር ፍትህ በጣም ውድ ናት። እውነት ለመናገር እኔም ጠበቃ ስለሆንኩኝ አውቀዋለሁ። ለአንድ ጉዳይ የሚጠየቀው ገንዘብ እጅግ በጣም ብዙ ነው። የህግ ጽሁፍን እንዲሁም ማህበሩ እያደገ ሲመጣ ደግሞ የጥብቅና አገልግሎት በተለይ ጠበቃ የሚያስፈልጋቸው ሰዎች ስለነበሩ በተለይ ሴቶች በሚያደርጉት የሙግት ሂደት ላይ በፍርድ ቤት ላይ ቆሞ እነሱ በኩሎ መከራከር አስፈላጊ በሚሆንባቸው ኬዞች ላይም ጠበቃ በማቆም መስራት የጀመረ ድርጅት ነው።
ማዕከሉ ከቀበሌ ጠበቃ የማቆም አቅም እንደሌላቸው አስመስክረው ለሚመጡ ለማናቸውም የህብረተሰብ ክፍሎች የፍትሐብሔርና የወንጀል ጉዳዮችን ጨምሮ የማማከር እንዲሁም የጥብቅና አገልግሎት እንደሚሰጥም አቶ ማኑኤል ይናገራሉ።
አሁን ላይ እየሰራ ነው ካለው ሁኔታ ላይ በሁለቱም ዘርፎች ማለት ነው፣ በወንጀል ጉዳዮችም እየሰራ ነው የምንገኘው፣ በፍትሐብሔር ጉዳዮችም እያገለገልን ነው የምንገኘው። ሁለቱንም የህግ ዘርፎች ነው የምንነካከው ማለት ነው። በተለይ በወንጀል ጉዳይ ላይ አንድ አቅም የሌለው እስረኛ የዋስትና መብቱን ከማረጋገጥ አንጻር እየሰራ ነው ያለነው ስራ አሁን በቅርብ የጀመርነው ኦልሬዲ አንድ አመቱ ሆኖታል። የፈረንሳይ ትራሎ ድርጅት የሚረዳን ነው። ኮንሰርት የሆነን የምንሰራው ስራ ነው እና እሱ በጣም ስኬት ነው ብለን ነው የምናስበው። በኢትዮጵያ ደረጃም የመጀመሪያው ነው የሚመስለኝ እስካሁን በወንጀል ጉዳይ ላይ የነጻ የህግ ድጋፍ አገልግሎት በተለይ በቅድመ ሙግት ሂደት ላይ የነጻ የህግ ድጋፍ አገልግሎት የሰጠ ተቋም እኔ አላውቅም እና ያ ለኛ በጣም ስኬት ነው።
በዋናነትም የቤተሰብና የሴቶች ጉዳዮች እንደሚያጋጥሙ አቶ አማኑኤል ጨምረው ገልጸዋል። የሲዳማ ክልል ነዋሪ የሆኑት የልጆች እናት ወይዘሮ ስምረት አጥላባቸው 6 ዓመት በፈጀው የፍቺና የንብረት ክፍፍል ጉዟቸው ማዕከሉ እንዳገዛቸው ይገልጻሉ።
ያገኘሁት አገልግሎት ምንድነው? በባልና ሚስት ንብረት ክርክር ጉዳይ የነጻ ህግ ድጋፍ አገልግሎት ድጋፍ ሰጪዎች ጠበቃ ነኝ ቆመልኝ የሰጠኝ አገልግሎት በጣም ቆንጆ ነገር ነው ምክንያቱም እኔ በዚህ በቤተሰብ ጉዳይ በፍቺ ጉዳይ ከፍቺ በኋላ ባለው ክርክር ጉዳይ 6 አመት ነው ከኔ ጋራ የቆዩት በማማከር በማገልገል በመጻፍ በማባዛት እንደገና የተከላካይ ጠበቃ ሆነው በመቆም ለስድስት አመት ያህል አገልግለውኛል ብዙ እናቶችን ይረዳሉ እናቶችን ያገለግላሉ ሌሎች ወንዶችንም አይቻለሁኝ እንደዚህ አይነት
ሚዛን ወጣት የህግ ባለሙያዎች ማዕከል የተለያዩ የመብቶች ስልጠና መስጠት አንደኛው ምግባሩ ሲሆን አቶ አማኑኤል በተለይም በሐዋሳ ፓርኮች ውስጥ ያሰሪና የሰራተኛ ህግን በተመለከተ ስልጠናዎችን ሰጥተናል ይላሉ።
ያ በተለይ የግንዛቤ ማስጨበጫ በሌላ በሰፊ የሰራ ነው ሐዋሳ ኢንዱስትሪያል ፓርክ ላይ ላሉ ሰራተኞች በተለይ ፓርክ በተቋቋመባቸው ግዛቶች ከፍተኛ የሆነ የመብት ረገጣም ስለሚካሄድ እዛ የሚገቡት አብዛኞቹም በገጠር አካባቢ የሚመጡ ስለሆነ ስላላቸው መብት አያውቁም። አሰሪውም ቢሆን ይህንን መብት አይነግራቸውም ምን አይነት መብት እንዳላቸው። ኢቨን ኮንትራክት ራሱ የማግኘት ውል ራሱ የማግኘት መብት እንዳላቸው ራሱ አያውቁም። ስለዚህ ይህንን ጉዳይ በተለይ ከኬር ኢትዮጵያ አለ ኤንጂኦ ነው አዋሳ ላይ የሚሰራ ከነሱ ጋር በመሆን ወደ 300 ለሚጠጉ ሴቶች ምን አይነት መብት እንዳላቸው ስራ ላይ ያላቸው መብቶች ስልጠና ሰጥተናል። በተከታታይ አንዳንድ መድረኮች ላይም ተጋብዘን እስኪ በዚህ ጉዳይ ላይ ስልጠና ስጡ ተብለን ይሄድን የግንዛቤ ማስጨበጫ ህጉ ምን ይላል ወደሆነ ተግባር ውስጥ ከመግባታቸው ፊት ምን አይነት ነገር ማወቅ አለባቸው የሚሉትን ነገሮች እንሰጣለን። ያው ይሄንን ነው በአንኛነት ግንዛቤ ማስጨበጫ ምን ነው።
ከዚህ በተጨማሪም ለህዝብ ጥቅም የሚደረጉ ሙግቶች ላይ ከቅርብ ጊዜ ወዲህ ማህበረሰቡን ወክለው መሟገት መጀመራቸውንም አስታውቀዋል።
ግን ይሄ ስትራቴጂክ ሊቲጌሽን የሚባለው ወይም በእኛ ሀገር ለህዝብ ጥቅም ተብሎ የሚደረጉ ሙግቶች አሉና ያ ደግሞ ምናልባት ያ ጉዳይ አብዛኛው ማህበረሰብ እየጎዳው ሊሆን ይችላል። ላ እየጎዳው በሚሆንበት ጊዜ ላይ አንድ ሰው ይመለከተኛል ያለ ሰው ያንን ይዞ ፍርድ ቤት መቅረብ የሚችልባቸው እድል የሚሰጡ ህጎች አሉ። ለምሳሌ አሁን አዋሳ ላይ አንድ ያሶሰነው ውሳኔ አለ ለዲፌንድ ኤንቫይሮንመንት ወይም ቁም ለአካባቢ ከሚባል ድርጅት ጋር በመሆን የአካባቢ ብክለት ላይ ማለት ነው ቆሻሻ መጣያ አለ። እዛ ቆሻሻ መጣያ ላይ በጣም ብዙ ሺህ ህዝብ ይኖራል። ስለዚህ በዛ ቆሻሻ ምክንያት እጅግ በጣም ብዙ የጤና እክሎች እየደረሱ ነው የሚገኙት። ስለዚህ የነዚህን ህዝብ ጥቅም ለማስጠበቅ ብለን ፍርድ ቤት ሄደን ክስ ከፍተን ያሶስተናቸው ውሳኔዎች አሉ ከአካባቢ ሙግት ጋር በተገናኘ ማለት ነው። ያም እንደውም በኢትዮጵያ ደረጃ የመጀመሪያው ነው የሚመስለኝ ከኢንቫይሮንመንታል ጉዳዮች ጋር በተገናኘ። ስለዚህ እንደዚህ አይነት ችግሮች አሉ ብዙ ጊዜ። አሁን አዋሳ ላይ ለምሳሌ 2 ኬዞችን አሶስተናል።
የሚዛን ወጣት የህግ ባለሙያዎች ማዕከል ግዚያዊ ዋና ስራ አስፈጻሚ አቶ አማኑኤል ድባቤ ማህበሩ የበጎ ፈቃደኛ የህግ ባለሙያዎች ፍላጎቱ ከፍተኛ መሆኑን በመግለጽ በህግ ሙያ የተመረቁ ወጣቶች በበጎ ፈቃደኝነት አባል ሆነው እንዲያገለግሉ ጥሪ አድርገዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረሙ ከዋሽንግተን ዲሲ።
ለእኛ የወጣቶች አገልግሎት የከፍተኛ ትምህርት ተቋማትን ለመቀላቀል ህልም ያላቸውን ተማሪዎች ለማገዝ የሚንቀሳቀስ የትውልድ ኢትዮጵያውያን ተነሳሽነት ነው። እስካሁን ድረስ ከ150 በላይ ተማሪዎችን በአስፈላጊ ምክሮችና ስልጠናዎች ካለሙበት እንዲደርሱ ያገዘው አገልግሎቱ የተመሰረተው የከፍተኛ ትምህርት እድልን ለማግኘት የሚገጥሙ ውጣ ውረዶችን ለማቅለል ባለሙ ወጣት ትውልድ ኢትዮጵያውያን ነው። ይህ ዘገባ ከሳምንታት በፊት የቀረበ ነበረ። ወጣቶች ተቀማል በሚል ሊደገም ታስቧል። ሀብታሙ ስዩም ከመሳሽቹ ጋር ያደረገውን ቆይታ በመቀጠል የምናቀርብ ይሆናል።
እኔ አማኔ ላይ ያነባለው አንዱ የፕሮግራም መስራችና በአሁን ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮችስተር ቶይኮኖ የተመረኩት በአሁን ሰዓት ደግሞ ማስተርስ እኔ ስራ አገኛለሁ። ወደፊት ኮሌጅ ወይ ሜዲካል ስኩል የሚያመሳለ
አለንቲ ተመስገን እባላለሁ። ኒውስ የኢቦርድ አባል ነኝ። ከጀመርኩ 3 ዓመት ሆኖኛል። በአሁን ሰዓት ኒውትሪሽንስት ነኝ። ዊክ ውስጥ ሰራለሁና ማስተርሴን በሄልዝ ፕሮሞሽን ማኔጅመንት ተመርቂያለሁ።
ሰላም፣ ኤሎናስ መሮም እባላለሁ። በአሁን ሰዓት የሁለተኛ ዓመት የባዮሎጂ እና ባዮኬሚስትሪ ተማሪ ነኝ አዲያ ዩኒቨርሲቲ። በ2022 ተመራቂ ነበርኩ ከሃይ ስኩል የኢኤልኢ መንቲ ነበርኩኝ። በአሁኑ ዓመት ተመልሼ መንቶር አደርጋለሁ።
ይህንን እኛ ለኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ?
ይህን የጀመርነው 2020 ላይ ነበረ። ዱሪንግ ዘ ፓንደሚክ ሁሉም ነገር በተዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት ላይቀኔና በቃራት አምስት ወደች ሆነ የጀመርነው ፕሮግራሙን። ከዛ በፊት ኢንዲቪዥዋሊ እረዳ ነበር ተማሪዎች ኮሌጅ የገባን በኋላ ኢንዲቪዥዋሊ እንዴት ሴማ መጽሐፍ እንዳለባቸው፣ ስኮላርሺፕ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛኔ ፓንደሚክ ላይ ሁሉም ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸው ሰሰን ወርክሾፖች ኦርጋናይዝ አድርገን እንረዳ ብለን ነበር የጀመርነው። በዛ ሰዓት ስንጀምረው በጣም ብዙ ሰው አፕላይ አደረገ። ብዙ ላይክ ሎካል ስንነግራቸው ያ ኤቨሪባዲ ዋዝ ሃፒ ኤንድ ዴር ኢንትረስትድ ቱ ቢ ፓርት ኦፍ ዘ ፕሮግራም። በዛ ሰዓት እንደዛ ሲሆን ለምን እንደዚህ ከሆነ ለምን አንቀጥልም ይህን ፕሮግራም ከዚህም በተረፈ አመቱ ሙሉ እርዳታውን እንቀጥልና የት እንደሚደርስ እኔ ብለን ነበር የጀመርነው።
በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬት እና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ውረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት ወደ ዩኒቨርሲቲ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲው ላንች ልመለስ።
ያ በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው፣ ወይም ደግሞ ከየት እንጀምር የሚለውን ነገር አለማወቅ ነው። ምክንያቱም የመጀመሪያ ስትሆን ስፔሻሊ ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆንክ እዚህ ሀገር እንዲህ ነው ኮሌጅ ለመሄድ ፕሮሰስ የምትጀምረው፣ ምን ማድረግ አለብን፣ ከየት መጀመር አለብን፣ የት ኮሌጆች አፕላይ ማድረግ አለብኝ የሚሉት። ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮመንዴሽን መጠየቅ አለ። ሰው እነዚህን ነገሮች ከየት ጀምር የት ላድርገው የሚለው ቻሌንጅንግ ይሆናል አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻል ካይ ስኩል ከዘጠነኛ ክፍል ጀምሮ ስለሆኑ ልጆች ያሉ አብረውን ሊቆዩና 12ኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋን ቱ ዋን ደግሞ ወርክሾፖችንም በማዘጋጀት በዛ ስተት ለመርዳት እንሞክራ።
እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከል እንግዲህ አንዷ ዛሬ አብራን አለች። ኤሎን፣ እኛ ለኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አሰረብሽ? በምን ደረጃ ተጠቃሚ ሆንሽ?
በብዙ ተጠቅም ያለውን ለኛ ፕሮግራም ብዙ ልብ ውስጥ ከፍተኛ ቦታ ያለው ድርጅት ነው። አማንን ፐርሰናሊ ነበር የምታወቀው ሃይ ስኩል ከመግባት በፊት እሱ ነው ኢንቫይት አድርጎኝ መንቲ የሆንኩት። ከዛ ከአመንቲ ጋር በማችንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አላይን የምታደርገው ሰው ጋር ነው አብረምት የምንመደበው። ከአመንቲ ጋር ተመሳሳይ የሳይንስና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች በጣም ከሚከብዱት ነገር ስለ 12ኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምፈጽመው። አስተያየት የሚሰጠኝ ሰው ላይኖር ይችላል። ያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ ማሰብ ሰው ላይኖር ይችላል እና ኤሴም በመጻፍ በሆነ ብዙ ኤሴዎች ይጠይቃል ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሁፍ ይጠይቃል። በሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች አመንቲ። ሌላ ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለ ተለያዩ ስኮላርሽፕ ኦፖርቹኒቲዎች ወይም እንዴት ሬዝሜ ኤዲት ማድረግ እንደሚቻል በጣም ረድቶኛል። ሶስተኛ ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆን ይችላሉ። አንድ በ19ኛ ክፍል ያለው የኢንተርንሽፕ ኢንተርን አድርጌ ነበረ እና እንዴት ለዛ ሮል አፕላይ ማድረግ እንደሚችል እና ሬዝሜን እንዴት እንደማዘጋጅ በጣም ረድተውኝ ነበረ። አይ ቲንክ አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎት ሊኖር ይችላል፣ ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጻፍ ወይም ሬዚሜን ማስተካከል ይረዳኛል ብዬ ማሰብ ሳልነበረም እና አንድ መጨመር የምፈልገው ደግሞ የሚያስፈራም ጊዜ ነው። ፊውቸር የት እንደመማር ወይ የት እንደሚሄድ ከአንድ ዓመት በኋላ የማታውቅበት ጊዜ ነው። የዛን ጊዜ አብሮ ቆሞ አይ ትችላለህ አንተም ሊሳካል ይችላል ብሎ ኢንካሬጅ የሚያደርግ ሰው በጣም ኢንቫሊዩብል ነው በዛን ሰዓት።
አማኑኤል፣ ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለውብን ነበረ ግን ተወጥናችኋል የምትሏቸው አሁንም የሚገጥሟችሁም ካሉ ልታነሳቸው ትችላለህ? አብሮ ፈተናዎችና ተግዳሮቶች ምን ነበሩ?
አንድ ቻሌንጅ ያጋጠመን እስከዛሬ ብዬ ማስበው ሁላችንም የራችን ታይም ኮሚትመንት ያስፈልጋል። እሱን ታይም ከኑሯችን ውስጥ ከሁላችን ቢዚ ላይፍ አለ። እኔ ፎር ኤግዛምፕል ነው ማስተርስ ፕሮግራም ውስጥ ነኝ። አመንቲም ስኩል ነበረች ነው። ሁላችንም ዴዲኬት ታይም ስለምናደርግ ከዛ ወጥተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥመን እዚህ ላይ ተማሪዎች ከመጡ በኋላ ኢንተረስት ነው ይመጣሉ ግን ፕሮግራም ሰጋቡ በኋላ ይሄንን አርግናል ስንላቸው they like importance on items young ስለሆኑ they don't see the importance of mentorship any ሲስተማታ በጣም ቼክ ለጋጋጥመኝ ነበር because I didn't know how to navigate the system ምንጫውስ እንዳለብኝ አላቅም ነበር። ኮሌጅ አፕሊኬሽን ሲስተሙ that was the first one እንግሊዝኛ በዛቱ ላልችል ነበርና የተወሰነ ሰው ባይሉ ኖሮ አሁን ለምደደርሱበት ቦታ መረስ አልችል ነበር። ስለዚህ like ተማሪዎች ያን ሆኖ ያንን the importance of in and guidance አለማወቃቸው አንዱ እሱ ነው ችግር የማስበው። ለና አክቲቭ አይሆን means they don't see the importance of like oh challenging class ለምን ለሞስቶ ቀላል ክላስ ይያለ ብለው ይሄዱ ነው እንደዛ ብለው ያስባሉ ይችላል። ግን ራሳቸውን ቻሌንጅ ባረጉ ጊዜ ወደ ኮሌጅ ቻንስናቸው በጣም ያቀልላቸዋል። ዩዥዋሊ ጎላችን እኛ ላይክ ተማሪዎችን የሚችሉት ደረጃ ይደርሱ ነው ታፕ ናቸው እንዲገቡ ነው የምንፈልገውና እዛ ደግሞ ገብተው እንዲወጡ እንፈልጋለን። መግባት ብቻ ሳይሆን በዛም ነው ኮሌጅ ቻንስዮን ኦቨርካም አርጋው ሌሎች ቻሌንጅ ይመጣሱ ኦቨርካም አርጋው እንዲወጡ ነው እንፈልጋውና ለዛ መሰረት ለመጣል አሁን እዚህ ሃይ ስኩል ላይ ያሉ ራሳቸውን ቻሌንጅ ማድረግ አለባቸው ኢንቮልቭ ማድረግ አለባቸው ሰው ኦልሬዲ ዩ ኖ ፕራክቲካ አርጋው ለዛ እንዲደርሱ ነው የሚረዳቸው እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ላይ ያንን አለማወቅ በኢምፖርታንስ ሜንቶርሺፕ አንዱ ችግር ነው ያስባለሁ።
ወደ ኤሎን ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመለሰሽ ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለሁ እንድት ያደረገሽ ምክንያቱ ምንድነው? ፋይዳውስ ምንድነው? ይማድርጉ
ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም በጣም ብዙ ሰው ነው በኔ ትምህርት ኢንቨስት ያደረገው እንትና እንደ ግዴታም ብዬ ነው የማስበው። ኢንቨስት የተደረገበት ሰው እንደዚህ ሪሶርስ የሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደ ኋላ ሳስባቸው አንዳንድ የምሰጣቸው ምክር በዛም ቦታ ሆኜ ትልቅ ችግር የመሰለኝ ነገር ወይም እኔ አልደርስበትም ብዬ የማስበው ነገሮች ለካ አሁን ይሄን ያህል ትልቅ አልነበሩም። እና አንድ ነገር ብነግርህ ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ ይሄንን ሰጀስት ባደርግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሲል የሚያደርጉ ይመስለኛል አልፎ ላለ ሰው ወደኋላ ሲያስብና በአሁን ሰዓት ያው በምችለው መጠን ጊዜ እንደ ተማሪነት መጠን ጊዜ ብዙ ላይ ኖር ይችላል በማገኛቸው ጊዜ ኤስኤም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል በሻሊን መጠን ልካለውና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው። ለተማሪዎቻቸው ለመንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ ያም በጣም ኢንስፓየር ያደርገኛል።
ይሄ አሁን የጀመራችሁት የኛ ለኛ ሜንቶርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሶ ማየት የምትፈልጉበት ደረጃ ምን እንደሆነ አጠር አጠር እያደረጋችሁ ነው ይሆን?
አስተባችን ወደፊት በጣም ብዙ ተማሪዎችን ማዳረስ across the US not just in DMV አመት እንዳለችው በመላው አሜሪካ በየመርዳት ነው አስተባችን። ከዛ በተረፈ ደግሞ አይስኩ ተማሪ ብቻ አሉ ሳይሆን ሚድል ስኩል ሌቭልም ይወርዳል። እነሱንም መረጥተን ወደ አይስኩል እንዴት ብዙ ሪሶርሶች አሉ በጣም ብዙ ኦፖርቹኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑን ስሙዝስ ፓስፎር እንዲሆንላቸው ነው አሳባችን።
እኔ ትልቁ ምለው እኔ እናንተ በተገናኘበት መድረክ ላይ ያየሁት ትልቁ ጋፕ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆች እንዴት ነው ረዳለው የሚለው ወይም ደግሞ እንዴት ጋይድ ማድረግ ይችላል የሚሉትን በጣም ጋፕ አለ። ስለዚህ ሌላ ኮላቦሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል። እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ኮኔክሽን መፍጠር እንፈልጋለን። እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለንን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን።
በጣም አመሰግናለሁ አማኑኤል አመንቲና ኤሎን እኛ ለኛ የተሰኘውን ትውልድ ኢትዮጵያውያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን ስላጋራችሁን ሐሳብ ሁሉ በጣም አመስጋኝ ነኝ። መልካም ሁሉ ይግጠማችሁ። በርቱ።
እኛም እናመሰግናለን።
የጋቢና ዘገባዎች ይቀጥላሉ። አሁን ደግሞ የምናልፈው ወደ አፍሪካ ነክ ርዕሰ ጉዳዮች ነው። በርካታ ወጣቶች ድምጻችን አይሰማም ብለው በሚናገሩባት ሀገር አንዲት ተሰኛ ፖለቲከኛና ተሟጋች ወጣቶች ድምጻቸው ተሰሚ እንዲሆን ጥረት በማድረግ ላይ ትገኛለች። የ23 ዓመቷ ናታሻ ሙዋንሳ በዛምቢያ የሰውን ቀልብ የሳበችው ከ10 ዓመታት በፊት እንደ አውሮፓውያን አቆጣጠር በ2014 በሀገሪቱ ብሔራዊ ቴሌቪዥን በተላለፈውና ጁኒየር ፕሬዝዳንት በተሰኘው ውድድር ሁለተኛ በወጣችበት ወቅት ነበር። ተመልካቾቹ ውድድሩን እንደ መዝናኛ ቢቆጥሩትም ናታሻ ግን በአመራርና በተሟጋችነት የወደፊት ትልሟን የጀመረችበት አጋጣሚ ነበር። የአሜሪካ ድምጿ ሙካ ሲቪኩ የላከችውን ዘገባ እንግድ ወልዴ እንደሚከተለው አጠናቅሮታል።
ሊቪንግስተን በተሰኘች የዛምቢያ የቱሪስት ከተማ ያደገችው ናታሻ ሙዋንሳ ገና ለጋ ሳለች ነበር አንድ ቀን ድምጿን ተጠቅማ ዓለምን እንደምትቀይር ያለመችው። በእንደ አውሮፓን አቆጣጠር 2024 በዓለም የጤና ድርጅት ጉባኤ ላይ ንግግር ያደረገች በእድሜ ወጣቷ ተናጋሪ ስትሆን ህልሟን እውን አድርጋለች።
When I was 8 years old I went on this grand adventure just wanting to know what
በስምንት ዓመቴ ምን ማድረግ እንደምፈልግ ማሰብ ጀመርኩ። በዚህ ዓለም የእኔ ሚና ምን ይሆናል ስል ማሰብ ጀመርኩ። ተጽዕኖ እንዴት መፍጠር እንዳለብኝ ለታሪክ ምን ትቼ እንደማልፍ ማሰላሰል ጀመርኩ። እናም ብዙ መጽሐፍትንና ጽሑፎችንም አነበብኩኝ። በርካታ ቪዲዮዎችንም ተመለከትኩ። ሰዎችንም አወኩኝ። እንደ ማላላ ዩሱፍዛይ፣ ማርቲን ሉተር ኪንግ፣ ማልከም ኤክስ የመሳሰሉ ሰዎችን አወኩኝ። እነዚህ የማህበራዊ ፍትህ ጀግኖች እንዴት ድምጻቸውን ተጠቅመው ለሌሎች እንደቆሙ ሳውቅ ገረመኝ። እናም እኔም ያንን ማድረግ እንዳለብኝ አሰብኩ።
ናታሻ ሙዋንሳ በመቀጠል በሚዲያ ዘርፍ በመሰማራት ለወጣቶች መብት ሰርታለች።
I joined an organization called the Media Network on Child Rights and Development.
ለህፃናት መብትና እድገት ላይ የሚሰራ የሚዲያ ድርጅትን ተቀላቀልኩ። በሚዲያው ላይ የሚሰሩ ወጣት ልጆች በህፃናት መብት ላይ ታሪኮችን ሲዘግቡና ልጆችን በእያሉበት ማህበረሰብ መብታቸውን እንዲያከብር መስራታቸውን ሳይ ተደነቅኩኝ። የዚህ ስራ አካል መሆን ፈለኩኝ። የወደፊቱ የሚዲያ ሁኔታ ሁሌም የማስብ በትጉዳይ ነው። ምክንያቱም ሚዲያ ትልቅ ኃይል አለው።
The Future of Media የተሰኘው ፕሮጀክት የናታሻ ሐሳብ ሲሆን ወጣቶች ሚዲያን በመጠቀም ድምጻቸውን እንዲያሰሙ ታበረታታለች። ናታሻ በአመራርና በተሟጋችነቷ በርካታ ሽልማቶችን ተቀብላለች። በልጅነቷ የተሳተፈችበት የቴሌቪዥን ውድድር ምን ያህል እንደጠቀማት ታወሳለች።
I realized that it can be quite a lot to do and handle as a president and as a young
in the president ሁሉን ማድረግ አስቸጋሪ እንደሚሆን ተረዳው። ወጣት እንደመሆኔ ያኔ ልምድ ልፈጠር የምችለው ተጽዕኖ ገልጽ አደረገልኝ። ንግግር የሚያደርገ ብቻ ሳይሆን ፖሊሲዎችን ተግባራዊና ፍሬያማ የሚያደርግ ሰው ፈለኩኝ። የፖለቲካ ህልም አለኝ። አዎ፣ ለምሳሌ የጤና ሚኒስቴር ወይም ደግሞ የቴክኖሎጂ ሚኒስቴር ወይም ደግሞ ተመሳሳይ ስልጣን በይዝላለሁ።
ነታሻ ማሪ ለመሆን ያላትን ህልምውን እንድታደርግ በቅርቧ ያሉ ሰዎች ደግፈዋታል። ቻሪቲ ቤሳ ሞአንሳ የነታሻ እናት ናቸው።
ፓሽናት ኢንተርኔሽን ስታርትድ ሎንግ ዌይ
ፍላጎትና ቁርጠኝነትን ያዳበረችው ገና 7 አመት ልጅ ሳለች ነው። ለእውነት የምታቀነቅንና የምትቆም ሆና ያኔ ጀመረ ነው።
ጆሴፍ ሉንጉ ደግሞ ጓደኛዋ ነው።
She's someone who's very confident, who's not afraid to voice.
ራሷ የምትተማመን ነች። ሐሳቧን ለመናገር የማትፈራ ነች። ለራሷም የምትቆም ነች።
ምንም አለማድረግና ዝም ብሎ መቀመጥ ትልቅ ችግር እንደሆነ ነታሻ ትናገራለች።
One of the worst diseases is
ምንም አለማድረግ አንዱ ትልቅ በሽታ ነው። እያንዳንዱ የሚጫወተው ሚና አለ። ያንን ሚናችንን ለይተናውቀን ወደ ስራ መግባት አለብን።
በዛምቢያ ያሉ ወጣቶች በአማራርና ተሟጋችነት ተሳትፏቸው የሚጨምር ከሆነ ለሀገሪቱ የተሻለ ነገንና ልማትን እንደሚያመጣ ነታሻ ታምናለች።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪኦኤ የወጣቶች ወይም ደግሞ የአዲሱ ትውልድ ድምጽ መሰናዶ ነው። ከኛ ጋር ስለሆናችሁ እናመሰግናለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ በዚህ መርሃ ግብር ላይ መሳተፍ ትፈልጉ በቪኦኤ አማርኛ የፌስቡክ ገጽ ላይ በመግባት ለጋቢና ቪኦኤ ብላችሁ አስተያየታችሁን አስቀምጡልን፣ ስልክ ቁጥራችሁን ተውልን፣ እዛ ላይ በመደወል እናንተን አስተያየት የምንቀበል ይሆናል። የመጨረሻው ዘገባችን ደግሞ ወደ ደቡብ አፍሪካ ነው የሚወስደን። በደቡብ አፍሪካ የሚገኙ ሁሉም ሚኒባስ ታክሲዎች በነዳጅ ጋዝ የሚሰሩ ናቸው። ነገር ግን በአንድ ዩኒቨርሲቲ ውስጥ ያሉ መሐንዲሶች የገነቡት ሙሉ በሙሉ በኤሌክትሪክ ኃይል የሚሰራ ሚኒባስ ታክሲያቸው ከሚጠበቀው በላይ ውጤት ማግኘቱን ተከትሎ ነባሩ ሁኔታ ለመለወጥ ተስፋ እንደሚኖረው ተአስቧል። በቪኪ ስታርክ የተሰናዳውን ዘገባ ሀብታም ሲዩም እንደሚከተለው አሰናድቷል።
ሳሽ የሚገመቱ የሚኒባስ ታክሲዎች በመላው ደቡብ አፍሪካ ለሚገኙ ሰዎች የመጓጓዣ አገልግሎት ይሰጣሉ። ተሽከርካሪዎቹ አመቺና ታዋቂ ከመሆናቸው በተጨማሪ ነዳጅ ጋዝን በኃይል ምንጭነት ይጠቀማሉ። ይህ በበኩሉ ለአየር ብክለት አሉታዊ አበርክቶት አለው። በደቡብ ምዕራብ ደቡብ አፍሪካ በሚገኘው ስቴለንቦስክ ዩኒቨርሲቲ ውስጥ የሚማሩ የምህንድስና ተማሪዎች የሀገሪቱን የሚኒባስ እንቅስቃሴ ወደ ኤሌክትሪክ ለመቀየር እየሰሩ ነው። በአንድ አመት ጊዜ ውስጥ ቡድኑ በነዳጅ ጋዝ የሚንቀሳቀስ ሚኒባስ በኤሌክትሪክ ኃይል አገልግሎት እንዲሰጥ አድርጓል። የቡድኑ አባላት በሀገሪቱ ታሪክ የመጀመሪያው እንደሆኑ ይናገራሉ። የምህንድስና መምህሩ ቲነስ ቦይሰን እንዲህ ያለው ቅየራ ሾፌሮችን ገንዘብ እንዲያተርፉ እንደሚያግዝም ይናገራሉ።
በእጅጉ ገንዘብ ለመቆጠብ ያስችላል። ሀሳቡ እንዲኖራችሁ ለማድረግ ያህል አዲስ የኤሌክትሪክ ታክሲ ከገዛችሁ በ7 ዓመት ውስጥ ሙሉ በሙሉ ከፍላችሁ መጨረስ ትችላላችሁ። በጋዝ የሚሰራውን ወደ ኤሌክትሪክ ከቀየራችሁ ግን ከፍሎ ለመጨረስ የሚፈጀው ጊዜ 1 ዓመት ብቻ ነው።
የዓለም ሙቀት መጨመርን ለመገደብ በተባበሩት መንግስታት የካርበን ልቀት ቅነሳ ግቦች ቢኖሩም ደቡብ አፍሪካ ውስጥ ግን የኤሌክትሪክ መኪናዎች መስፋፋት በእጅጉ አስጋሚ ነው። የአውቶሞቲቭ ንግድ ምክር ቤት ባለፈው ዓመት በሀገሪቱ ከ1000 በታች የኤሌክትሪክ ተሽከርካሪዎች ብቻ ተገዝተዋል ብሏል። ለብዙዎቹ የእኒህ መኪኖች ዋጋ በእጅጉ የተወደደ ነው። ከቅርብ ጊዜያት ወዲህ ደግሞ በአብዛኛው ከድንጋይ ከሰል የኃይል ምንጮችን የሚያገኘው የኤሌክትሪክ ኃይል መዋዠቅ ሰዎች መኪኖችን ከመግዛት እንዲቆጠቡ አድርጓቸዋል። ጆሹዋ ሴሎ በዩኒቨርሲቲ ውስጥ የምህንድስና ተማሪ ነው።
ደቡብ አፍሪካ ውስጥ ያለው የኃይል ስርጭት የተገደበ ነው። በየዋነት ተነሳስቶ የኤሌክትሪክ መኪናዎችን ማስተዋወቅ ችግሩን ያባብሰዋል። ስለሆነም በጉዳዩ ዙሪያ ስልት እየነደፍን እንገኛለን።
እዚህ ያሉት የምህንድስና ቡድን አባላት ተሽከርካሪዎች ኤሌክትሪክ የመጠቀማቸው ጉዳይ ደቡብ አፍሪካ ውስጥ የማታ ማታ መለመዱ አይቀሬ ነው ባይ ናቸው። የፀሐይ ኃይል ደግሞ ይህ ይሳካ ዘንድ ከፍተኛ ሚና ይኖረዋል። በቀጣይ መርሃ ግብራቸው የህዝብ መጓጓዣዎችን ወደ ኤሌክትሪክ ኃይል ተጠቃሚነት ለመቀየር ጥረት ያደርጋሉ። አሁን ግን መሐንዲሶቹ የሚኒባስ ታክሲ መርሃ ግብሩ እድሜ እንዲረዝም የመንግስትም ሆነ የግሉን ዘርፍ የገንዘብ ድጋፍ ይሻሉ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የተከበራችሁ ተመልካቾቻችን የዕለቱ መሰናዶ ተጠናቀቀ። ኤደን ገረመውና ብርሃን ኃይሉ አብረናችሁ ነበርን። ሰላም ጤና ይስጥልን። ሰናደር